ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮቼ። በዚህን ሰዓት በተለያየ ሁኔታ ውስጥ ሆናችሁ ከእግዚአብሔር ማድ እነሆ ቃሉን ለመካፈል ደግሞ ቀርባችኋል። እግዚአብሔር ዛሬ የተጠማችን ነፍስ ዛሬ እግዚአብሔር በቃሉ አማካኝነት ምን ይናገረኛል የምትልን ነፍስ እነሆ ይደርስላታል። ተገንም ይሆናታል። እግዚአብሔር ለኔም ለናንተም መልካም ነገር አለው። ከማዱ እኔና እናንተ አብረን እየተቋደስን ጌታችንን አብረን አንድ ላይ እናመልካለን። ለእግዚአብሔር ያለን ታላቅ ነገር ቢኖር ምስጋና ነው። ብዙ ጊዜ ግን ይህንን ምስጋናችንን ይዘን በፊቱ መቅረብ ይሳነናል። በብዙ ጥንቅት ውስጥ ስለምንውል በብዙ ቦታ ተከፋፍለን በስራችን ገበታ ላይ ወይ ተናደን ወይ ተቆጥተን ወይ አልሳካልን ብሎን እነሆ መንፈሳችን ተረብሾ ወደ ቤት ተመልሰን ልንሆን እንችላለን። እግዚአብሔር ግን ለእንደዚህች አይነት ነፍስ ደግሞ መልስ አለው። ረዳት ይሆናታል፣ እጁንም ይዘረጋላታል። ነገር ግን በዚህን ጊዜ ሁሉ ውስጥ ወደ እግዚአብሔር ተስፋ በሚያስቆርጥ ሁኔታ ውስጥ ሆነን ብንቀርብ በምስጋና እጅግ መልካም ነው። ጠላት ወዳጆቼ ለእግዚአብሔር ምስጋናን እንድንሰዋ አይፈልግም። አዎ፣ ከአንደበታችን ማጉረምረም፣ ከአንደበታችን ንዴት፣ ከአንደበታችን ስድብ፣ ከአንደበታችን ቁጣ እንዲወጣ ይፈልጋል እንጂ ለአምላካችን ሞላም አልሞላ ተሳካም አልተሳካ ምስጋናን እንድንሰዋ አይፈልግም። አይናችንን አዎ ከፈት ያደርግና የልቦናችንን አይኖች ማለቴ ነው ወደ ችግራችን፣ ወደ ቆዘምንበት፣ ወደ አልሞላልን፣ ወደ አልተሳካልን ሁኔታ ይወስደንና በዚያ ላይ እንድናተኩር እንድናጉረመርም ያደርጋል። ለእግዚአብሔር እንሰዋ ዘንድ የሚገባንን እነሆ ምስጋና ከእጃችን ይነጥቃል፣ ከፊት ለፊታችን ይወስዳል። ጽዋችን ሞልቶ እንዳይታይ ጎደሎ ነገርን ብቻ ያሳየናል። ለእግዚአብሔር በዚህች ምሽት ታዲያ እኔና እናንተ ሞላም አልሞላ ጠላትን ይከፋው ዘንድ እግዚአብሔርን ደግሞ በዙፋኑ ደስ ይለው ዘንድ ምስጋናን እንሰዋለን። ሃሌሉያ።
ምስጋና ነው ያለኝ ለዚህ ለጌታ፣ ምስጋና ነው ያለኝ ለዚህ ለጌታ። ሌላ ማመን ነገር ምስጋና ነው ያለኝ ለዚህ ለጌታ፣ ምስጋና ነው ያለኝ ለዚህ ለጌታ። Thank you.
እግዚአብሔርን ስለዚህ ዝማሬ እጅግ አድርገን እናመሰግናለን። እስቲ እንጸልይ። ልዑል እግዚአብሔር አምላካችን ሆይ፣ የኛ ተስፋ አንተ ነህ፣ የኛ አለኝታ አንተ ነህ። በዘመናችን ሁሉ ነፍሳችን፣ ትዳራችን፣ ኑሯችን አንተን ያከብራል፣ አንተን ያመሰግናል። ያላንተ እግዚአብሔር ሆይ አይሆንልንም። በልጅህ በጌታ በኢየሱስ ክርስቶስ በኩል ስላደረክልን ታላቅና ዘላለማዊ ምሕረት እጅግ አድርገን እናመሰግንሃለን። አቤቱ ጌታችን ሆይ፣ ዓለም በተለያየ አይነት ቋንቋ ታባብለናለች። ነፍሳችንን ከመስቀልህ ፍቅር ጌታ ኢየሱስ ክርስቶስ ልትነጥል እነሆ ግራና ቀኙን የፊትና የኋላውን እያሳየችን ታባብለናለች። ነገር ግን ፍቅር ኃይለኛ ነው። ከእጅ ፈልቅቆ የሚወስደን ምንም ነገር የለም። ሞላም አልሞላ እግዚአብሔር አባቴና አምላኬ፣ ወዳጆች እንኳን ቢለዩን፣ የሚወዱን እንኳን ቢከዱን፣ ጌታ ኢየሱስ ክርስቶስ አንተ አለኝታችን፣ አንተ የዘላለም ወዳጃችን ነህና ወደ አንተ ልቦናችንን፣ ወደ አንተ ነፍሳችንን፣ ወደ አንተ ሁለንተናችንን እናነሳለን። በዚህን ሰዓት ደግሞ ተመልከተን። በዚህን ሰዓት ደግሞ የጎደለውን ነገራችንን ሁሉ ተመልከት። አቤቱ ጌታዬና አምላኬ ሆይ፣ እኔ ባሪያህ እጸልያለሁ፣ ለወገኖቼም ለኔም እንዲሁም ለወንድሜ ለጋሻ ለማየውም፣ እግዚአብሔር ሆይ የሚበጀንን የምታውቅ በፉጨት ከዓለም ውስጥ እነሆ ከማይረባ ስፍራ በፍቅርህ ጌታዬ ሆይ የጠራህን አንተ ነህና እስከ መጨረሻው ድረስ ደግሞ እንድታጸናን እንለምንሃለን። ጌታ ሆይ በዚህ በቃሌ ውስጥ ደግሞ ድንቅን ነገር ማየት እንድንችል መንፈሳዊ ዓይኖቻችንን ክፈት፣ መተላለፋችንንም ሁሉ ይቅር በለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ውድ አድማጮቼ፣ በተከታታይ ስንመለከት የነበርነውን የመጽሐፈ ኢዮብ ትምህርትን ከምዕራፍ 18 ባለፈው ምሽት ክፍለ ጊዜ ጥናታችን ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍልና ቀጠልም አድርገን እስከ መጨረሻው እስከ ምዕራፍ 20 ቁጥር 3 ድረስ ደግሞ ይህንኑ የመጽሐፈ ኢዮብን ትምህርት አንድ ላይ እንመለከታለን። ስለዚህም እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢዮብ ምዕራፍ 18 ቁጥር 18ን አውጡ። በዚህ በምዕራፍ 18 ውስጥ የምንመለከተው ሁለተኛው የበልዳዶስን ንግግር ነው። ይህ ሰው ወገኛና ላባው አባባል ከበሬታ ያለው ሰው ነው። ሁልጊዜ በልዳዶስ ንግግሮቹን በምሳሌና በፈጣዊ አገላለጽ ያወዛቸዋል። ከንግግሮቹ አንዳንዶቹ ውብና ማራኪ ቢሆኑም ኢዮብ ለነበረው ሁኔታ ወይም ችግር ግን ይህን ያክል ጠቀሜታ እንዳልነበራቸውም ተመልክተናል። በዘመናችንም ወገኖቼ ካውንስሊንግ ወይም የምክር አገልግሎት የምንለው የአገልግሎት መስክ ውጤታማ ሲሆን የማንመለከተውን በዚህ ምክንያት ነው። በምክር አገልግሎት የተሰማሩ ብዙ ጥሩ ጥሩ ወዳጆች አሉኝ። ለብዙዎችም እኔም ምስክርነቴ ልሰጣቸው እችላለሁ። ሌሎች ብዙዎች ግን በተሳሳተ መሰረት ላይ ተመስርተው የሰውን ችግር ለመፍታት የሚሞክሩ ወገኖች ግን ፍሬያማ አይሆኑም። እነዚህ ሰዎች ስለ ችግሩ ኢዮብን ሊያማክሩ መጥተዋል። ሆኖም የረባ ነገር አልተውለትም። ባለፈው ምሽት ክፍለ ጊዜ ጥናታችን ታዲያ በልዳዶስ ኃጢአተኛ ይፈረድበታል፣ ኃጢአተኛ ሰው ስሙ ይደመሰሳል ማለቱን ተመልክተናል። ይህ እውነት ነው። እስቲ በዘመናችን የተነሱ አምባገነን መሪዎችን ሂትለርና ስታሊንን
ታሪካቸውን ተመልከቱ። ባጉል መንገድ እንደኖሩ ባጉል መንገድ እንዲሁ ደግሞ ሞተዋል። ይህ ሁሉ ግን ኢዮብን አይመለከተውም። ቁጥር 18 ታዲያ እንዲህ በማለት ይጀምራል። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለምም ያሳድዱታል ይላል። አመፀኛን ሰው ለመግለጽ የተጠቀሙበት ምሳሌያዊ አነጋገር ቢሆንም በፍጹም ያገላለጻቸው ኢዮብን አይመለከተውም ወይም ሊገልጸው አይችልም። እስቲ ቁጥር 19 እና 20 እንመልከት። ዘርም ትውልድም በሕዝቡ መካከል አይሆንለትም፣ በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኞች ሰዎች እንደ ደነገጡ እንዲሁ የኋለኞች ሰዎች ስለ ዘመኑ ይደነቃሉ ይላል። ማንም ቢሆን ወገኖቼ ልጆችና የልጅ ልጆች ቢኖሩት ይወዳል አይደለም እንዴ? ምክንያቱም ልጆች የብዙዎቻችን ልብ ማረፊያዎች ናቸው። እንዲሁ ደግሞ ልብን ቤትንም የሚያቃጥሉ አጉልና ዱርዬ ልጆች ባለጌ ልጆችም ሊኖሩ ይችላሉ። ይህ ሁሉ ታዲያ የሚሆነው ከእኛ አስተዳደግ ነው። ከእኛ ቁጥጥር ውጪ ስለሆኑ ስላላረምናቸው፣ በጊዜው ስላልቀጣናቸውና መልካሙን ነገር ከእኛ አይቶ ስላልተማሩ፣ አዎ ልብን የማያሳርፉ ልጆች አንዳንዴ በቤታችን ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ከጻድቁ ይልቅ ኃጢአተኛው ብዙ ልጆችና ዝርያዎች ይኖሩታል። ይገርማል። በዚህ ጊዜ ኢዮብ አንድም ልጅ አልነበረውም። ልጆቹ ሁሉ አልቀዋል። በልዳዶስ የኢዮብን ቁስል እየነካካ አሳምሞታል። ይህም ክፉና ጨካኝ መሆኑን ነው የሚያመለክተው። በኋላ ላይ ደግሞ እግዚአብሔር ኢዮብን በልጆች ሲባርከው እንመለከታለን። እስቲ ቁጥር 21 አለፍ ብለን ደግሞ እንመልከት። በእውነት የኃጢአተኞች ቤት እንዲሁ ናት፣ እግዚአብሔርንም የማያውቅ ሰው ስፍራ ይህ ነው ይላል። ተመልከቱ፣ የኃጢአተኛን ፍጻሜና ቦታ በልዳዶስ ለኢዮብ ለማስረዳት ይሞክራል። ስለ ኃጢአተኞች የተነገረው ሁሉ አንተንም በትክክል ይገልጽሃል። ኢዮብ ሆይ አሁን እኮ የእጅህን እያገኘ ነው፣ ከዚህ በኋላማ ፍጻሜህም ከቶ አያምርም እያለው ነው። እንደ እውነቱ ከሆነ ወገኖቼ ኢዮብ ያለበትን ሁኔታ ስንመለከት የቀረበው ገለጻ ሁሉ የእርሱን ሁኔታ የሚያመለክት ይመስላል። በኢዮብ የደረሰው በሌላ ምክንያት ሊደርስ እንደሚችል የኢዮብ ጓደኞች ገና አልተረዱም። በእነርሱ አስተሳሰብ እንዲህ ያለ ነገር የሚደርሰው በኃጢአተኞች ብቻ ነው። አንድ ቀን ግን ኢዮብ መልስ መስጠቱ አይቀርም። ምናልባትም ለምን ይህ ሁሉ መከራ እንደደረሰብኝ በትክክል የሚታወቅ ነገር የለም። እናንተ ብዙ ገለጻ ለመስጠት ሞክራችኋል። ሆኖም ሙከራችሁ ሁሉ የችግሩን ምክንያት የሚገልጽ ሆኖ አልተገኘም። ምክንያቱን የሚያውቀው እግዚአብሔር ብቻ ነው ይላቸው ይሆናል። አዎ ወዳጆቼ፣ የኔና የእናንተም ችግር አንዳንድ ጊዜ ምክንያቱ አይታወቅም። ምን ነው እግዚአብሔር ሆይ በስፍራው የለህምን? አታይምን? ለምን እንዲህ ይሆናል? እኔ ያንተ ባሪያ በቤት እያገለገልኩ በዘመናት ሁሉ በቤት ዕድሜን አስቆጥሬ እያለሁ ይኸው አይሞላልኝም፣ አይሳካልኝም። የሚገፋኝ፣ የሚወጋኝ፣ የሚጥለኝ፣ የሚጎትተኝ ነገር ይበዛል እያልን በእግዚአብሔር ላይ አፋችንን ከፍተን እናጉረመርም ይሆናል። ወዳጆቼ በእግዚአብሔር ፊት ዝም ምንበል በእግዚአብሔር ፊት ዝም ምንበል። እርሱ ቀና አለው። እግዚአብሔር እያንዳንዳችንን ይባል። እንግዲህ በጌታ የተወደዳችሁ ወገኖቼ እዚህ ኢዮብ መጽሐፍ ምዕራፍ 18 ጥናታችንን እዚህ ላይ እንገታና ቀጠል አድርገን የምዕራፍ 19 ትምህርት አንድ ላይ እንመለከታለን። የምዕራፍ 19 አብይ ሐሳቡ ኢዮብ ለበልዳዶስ የሰጠው መልስ የሚል ይሆናል። እስቲ ኢዮብ አሁን ስለ ተነገረው ነገር ሰምቶ ምን እንደሚመልስ ደግሞ ከምዕራፍ 19 አንድ ላይ እንመለከታለን። የኢዮብ መልስ ለእኔና ለእናንተ ችግር እንዲሁ መልስ ሊሆን ይችል ይሆናል። እስቲ እግዚአብሔር የሚናገረንን አንድ ላይ እንመልከት። ማንኛችንም ብንሆን ወገኖቼ መመልከት እንደምንችለው ኢዮብ ራሱም ቢሆን አንዳንድ ስህተቶችን እየፈጸመ ነው። ጓደኞቹ እንደ ተሳሳቱ በሚገባ ያውቃል። ይሁን እንጂ የእነርሱ መሳሳት እርሱን ትክክለኛ እንደማያደርገው ግን የተረዳ አይመስልም። በዚህ ወቅት ስለ እግዚአብሔር ያለው ግንዛቤ ገና አላደገም ነበር። ይሁን እንጂ ከጊዜ ወደ ጊዜ ብርሃን እየበራለት ነው። ሲፈጠን ብለን ቁጥር 1 እና 2 እንመልከት። ምዕራፍ 19 ቁጥር 1 እና 2 ኢዮብም መለሰ እንዲህም አለ፣ ነፍሴን የምትነዘንዙ በቃልስ የምታደቁኝ እስከ መቼ ነው ይላቸዋል። የኢዮብን የልብ ምሬት እንመለከታለን። የኢዮብ ጓደኞች እየጎዱትና እያደቀቁት ነበረ። ቁጥር 3 ይኸው ስትሰድቡኝ 10 ጊዜ ነው፣ ስታሻክሩኝም አላፈራችሁም ይላቸዋል። ብዙ በተናገሩ መጠን ጓደኞቹ ብዙ ለኢዮብ ባዕዳን እየሆኑ ሄደዋል። ኢዮብም ሆኑ እነርሱ ተሳስተዋል። ኢዮብ ግን የእነርሱ መሳሳት የእርሱን ትክክለኛነት እንደሚያመለክት ለማሰብ ሞክሯል። አእምሮና ልቦናውን በእግዚአብሔር ብርሃን አስመርምሮ ቢሆን ኖሮ ማንነቱን በተረዳ ነበረ። እንደ እኔ እምነት ቢሆን ኖሮ ወገኖቼ፣ ለነቃፊዎቹም ጨርሶ መልስ ባይሰጣቸው ይሻል ነበር እላለሁ። አብዛኞቻችን ግን ስለ ራሳችን መከራከርና መልስ መስጠት ያለብን ይመስለናል። ወዳጆቼ፣ እግዚአብሔር ለዚህ ቅዱስ አገልግሎት ስለ ጠራኝ ስሙን ከፍ ከፍ አደርጋለሁ። ይሁን እንጂ ይህ አገልግሎት ለነቀፋና ለትችት የሚያጋልጥ አገልግሎት መሆኑን ግን አልዘነጋም። አልፎ አልፎ የሚሰነዘርብኝን ትችት ያደመጡ ሰዎች አበበ፣ ለምን መልስ አሰጣቸውም? ለምን ያንተን መልስ ያዘ አንዲት ትንሽ በራሪ ጽሑፍ አታሳትምም ይሉኛል። በፍጹም እንደዚያ ግን ማድረግን አልፈልግም። አንድ ሰው እንዳለው እኔን ለሚያውቁኝ ወዳጆቼ ስለ ራሴ መናገር የለብኝም፣ ጠላቶቼ ደግሞ ምንም ስለ ማንነቴ ብነግራቸውም አይሰሙኝም ሲል ተናግሯል። ውድ አድማጮቼ፣ ዕድሜ ወደፊት በገፋ መጠን የተማርኩት እውነት ቢኖር ነገሮች ጊዜውን ጠብቀው ለራሳቸው መልስ እንደሚሰጡ ነው። ኢዮብም ከእነዚያ ሰዎች ጋር መመላለሱን ቢተው ይሻል እንደነበረ አስባለሁ። ይሁን እንጂ ኢዮብ ሲከራከርና ራሱንም ለማጽደቅ ሙከራ ሲያደርግ ነው የምንመለከተው። በተለያዩ ምክንያት የተወነጀሉና አጉል ወሬ የተወራባቸው አገልጋዮችን አውቃለሁ። አንዳንዶችም አንዳቸውም እንኳ ለተወራባቸው ወሬ መልስ አልሰጡም። ውሎ ሲያድር ደግሞ የተወራባቸው በሙሉ ሐሰት እንደነበር ተረጋግጧል። ብዙ ጊዜ ታዲያ ሁላችንም በዚህ አይነት መንገድ የምናልፍ ይመስለኛል። እግዚአብሔር ጸጋውን ያብዛልን። ቁጥር 4 በእውነትም የሳትኩ እንደሆነ ስህተቴ ከእኔ ጋር ትኖራለች ይላል ኢዮብ። የኔን ችግር ከእኔ በቀር የሚያውቀው የለም ነው ኢዮብ የሚለን። ጓደኞቹ ኀጢአት ይኸውና ብለው ሊጠቁሙት አልቻሉም። ይህም ደግሞ ኢዮብ የራሱን ኀጢአት እንኳ አልተገነዘበም የሚል ግምት አስከትሏል። ማንኛችንም ብንሆን ፍጹማን አይደለንም። ስህተታችንን እንዳንመለከት ግን ዐይኖቻችን ታውረዋል። ኢዮብም እንዲሁ በእርሱ በኩል ያለውን ችግር እንዳይመለከት ዐይኖቹ የታወሩ ይመስላል። ቁጥር 5 እና 6 በእውነትም ብትጓደዱብኝ፣ መዋረዴን በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደ ገለበጠኝ በመረቡም እንደ ከበበኝ ወቁ ይላል። ኢዮብ ራሱን በመረብ ውስጥ እንደ ጣለ በልዳዶስ ተናግሮ ነበረ። ኢዮብ ግን በመረብ ያጠመደኝ ራሱ እግዚአብሔር ነው፣ ለዚህም ደግሞ ምንም የሰጠኝ ምክንያት የለም ይላል። ገና ለገና ምክንያቱ ስላልታወቀ ብቻ ያንን ያደረገው እግዚአብሔር አይደለም ብሎ መናገር አግባብነት ያለው ይመስላችኋልን? የኢዮብ ጓደኞች ግን ወዳጆቼ ያቀረቡት ምክንያት እውነት ለመሆኑ 100% እርግጠኞች ነበሩ። ኢዮብ ደግሞ እንዲህ በማለት ከልመና ባላነሰ ሁኔታ ይመልስላቸዋል። እስቲ ከቁጥር 7 እስከ 11 ያለውን ፈጠን ፈጠን እያልን እንመልከት። እነሆ ስለ ተደረገብኝ ግፍ ብጮህ ማንም አይመልስልኝም፣ አሰምቼም ብጠራ ፍርድ የለኝም። እንዳላልፍ መንገዴን ዘግቶታል፣ በጎዳናዬም ጨለማ አኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ፣ በዚህና በዚያም አፈረሰብኝ። እኔም ሄድኩ፣ ተስፋዬንም እንደ ዛፍ ነቀለው፣ ቁጣውንም አነደደብኝ፣ እንደ ጠላቱም ቆጠረኝ ሲል ይናገራል። እግዚአብሔር ግፍ እንደ ፈጸመበት ኢዮብ እዚህ ላይ ስንመለከተው አምርሮ ይናገራል። ይሁን እንጂ ለምን እንደሆነ ምክንያቱ ሆኖ አልገባውም። ጓደኞቹ የመሰላቸውን ተናግረዋል። እግዚአብሔር ግን ከዚያ የተለየ ገለጻ እንደሚኖረው ቢያውቅም በእርግጠኝነት መናገር ግን አልቻለም። ጓደኞቹ እንደረሱት፣ የቅርብ ወዳጆቹ እንዳገለሉት፣ ሠራተኞቹ እንደናቁት፣ ሌላው ቀርቶ ወገኖች የገዛ ሚስቱ እንኳ እንደ እንግዳ እንደሆነችበት ይናገራል። በጣም ከመክሳቱ የተነሳ ይህ ሰው ማለትም ኢዮብ ቆዳው ከአጥንቱ ጋር ተጣብቋል። በራሱ አንደበት ሲገልጸውም አጥንቴ ከቁርበቴና ከሥጋዬ ጋር ተጣበቀ፣ ድድ ብቻ ቀርቶልኝ አመለጥኩ ይላል። ኢዮብ 19 ቁጥር 20ን መመልከት ይቻላል። እንዲያዝኑለትና እንዲራሩለት ጓደኞቹን ይማጠናል። ቁጥር 23ና 24 ምን ነው አሁን ቃሌ ቢጻፍ፣ ምን ነው በመጽሐፍ ውስጥ ቢታተም፣ ምን ነው በብረት ብርና በርሳስ ባለቱ ላይ ለዘላለም ቢቀረጽ ሲል ይናገራል። የተናገረው ሁሉ በጽሑፍ ቢሰፍርለት ምንኛ እንደሚፈልግ ነው ኢዮብ የሚነግረን። የታሪኩን ጻፊ እንዲሆኑለት የሚፈልገው ደግሞ በጣም የሚጠላውን ሰው ነው። በጣም የሚጠላኝ ሰው እንኳ የጻፈልኝን ተመልከቱ፣ ምንኛ እያደነቀና እያመሰገነ እንደ ጻፈልኝ እዩ የሚለው ገድል እንዲኖረው ይፈልጋል። ውድ አድማጮቼ፣ የሕይወት ታሪካችሁ በጣም በሚጠላችሁ ሰው እንዲጻፍላችሁ የምትፈልጉ ስንቶቻችሁ ናችሁ? በበኩሌ ግን በጠላቴ ቀርቶ በወዳጄም እንኳን ቢሆን ታሪኬ እንዲጻፍ ፈቃደኛ አይደለውም። ታሪኬ በእግዚአብሔር መዝገብ ከተጻፈልኝ በቂዬ ነው። በቃ ወሳኝና አስፈላጊውም ነገር ይኸው ነው። አሁን ደግሞ የኢዮብ እምነት እንደገና ሲያንሰራራና ሲታደስ እንመለከታለን። ወዳጆቼ የሚላቸው ሰዎች የሰይጣን መሳሪያዎች ነው። እምነቱን ለማድቀቅ ብዙ ሞክረዋል። ራሱን ዝቅ እንዲያደርግ፣ ከእግዚአብሔር ይልቅ ራሱን እንዲያጸድቅ ሰይጣን በወዳጆቹ አማካይነት ኢዮብን ብዙ ተፈታትኖታል። በመጠኑም እንኳ የተሳካለት ቢመስልም ኢዮብ ግን በፍጹም እጁን አልሰጠም። ወዳጆቹ ከእምነት ሕይወት ሊያዘናጉት አልቻሉም። አሁንም ቢሆን ያውና እውነተኛ እምነት አለው። አሁንም ቢሆን በፍጹም ተስፋ አልቆረጥም። በመጽሐፍ ቅዱስ ከተጠቀሱት ታላላቅ አባባሎች አንዱ የሆነውን ቃል ሲናገር ነው የምንሰማው ወይም የምንመለከተው። ታዲያ ይህን ቃል ታላቅ የሚያደርገው ሌላው ምክንያት ደግሞ የተነገረው ከሚገባ በላይ በመን በማቀቀ ከጥቅም ውጪ ለመሆን በተቃረበና ሞት አፋፍ ላይ ባለ ሰው መሆኑ ነው። ይህ ሰው ሁሉን አጥቷል። የእግዚአብሔር እጅ ከብዶታል። ያም ሆኖ ግን እኔን ግን የሚበጀኝ ያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋ የተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዐይኖቼም ይመለከቱታል። ልቤ በመናፈቅ ዝሏል ለማለት የሚያስችል እምነት አለው። ኢዮብ 19 ከቁጥር 25 እስከ 27 ያለውን ልብ ይሏል። ኢዮብ ወዳጆቼ በጣም በታመመና ለወዳጆቹም ማስደንገጫ በሆነ ጊዜ ሞትን ተመኝቶ ነበረ። ከመከራውና ከጭንቁ ያመለጠ መስሎት በሞት መገላገልን ፈለገ። ይሁን እንጂ በትንሣኤ እንደሚነሳ ያውቃል። ምንም እንኳ ምስጦች ቢበሉትም አንድ ቀን በትንሣኤ አካል እግዚአብሔርን እንደሚያይ ያውቃል። በሙታን ትንሣኤ ያምናል። ወዳጆቼ እንዲሁም አድማጮቼ አንድ ቀን ይህ ሥጋችን ወደ አፈር ይመለሳል። ሥጋችን ወደ አፈር ቢመለስም ነፍሳችን ግን ከክርስቶስ ጋር ለመኖር ትሄዳለች። ይህን ከተናገረ በኋላ ወደ ወዳጆቹ ዞር በማለት በእውነት እንዴት እናሳድደዋለን? የነገሩ ስር በርሱ ዘንድ ተገኝቷል ብትሎ ፍርድ እንዳለ ታውቁ ዘንድ ቁጣ የሴፍን ቅጣት ያመጣልና ከሴፍ ፍሩ ይላቸዋል። ቁጥር 28ና 29ን ይመለከቷል። በእኔ ላይ በምትናገሩት ትንሽ ነገር እንኳ የእግዚአብሔርን ፍርድ አትፈሩምን? ይላቸዋል ኢዮብ። እነርሱ ብዙ ቢናገሩም በማያውቁት ነገር ገብተው ኢዮብን ቢወነጅሉትም እርሱ ግን እምነቱን ጠብቋል። አንድ ቀን አዳኙ እንደሚመጣ እርሱም ከሚድኑት ሰዎች አንዱ እንደሆነ በእርግጠኝነት ኢዮብ አፉን ሞልቶ ይናገራል። እኔና እናንተስ ከእግዚአብሔር ጋር አለመኖር ልጁ ጌታ ኢየሱስ ክርስቶስ ሲገለጽ፣ አዎ በእርሱ ፊት ሳናፍር በክብር አድርገን ለመኖር የሚያስችለንን እምነት ይዘን ዛሬ ዓለምን እያሳፈርን ነው? እግዚአብሔር እያንዳንዳችንን ይርዳን። አሁን ደግሞ ቀጠል አድርገን ከፊሉን ትምህርት ከምዕራፍ 20 አብረን እንመለከታለን። ፈጠን ፈጠን በሉ። የዚህ የምዕራፍ 20 ቢያሳቡ ሶፋሪ ያደረገው ሁለተኛው ንግግር የሚል ነው። እስካሁን ድረስ ክርክሩ በሁለት ዙር መቀጠሉን ተመልክተናል። ቆየት ብለን ደግሞ ሶስተኛውን ዙር እናያለን። ይህ ዙር በጣም አጭር ከመሆኑ የተነሳ ሶፋር የመናገር እድልን እንኳን ነበረው። በዚህ በሁለተኛው ዙርም ቢሆን ሶፋር በመጨረሻ ሲናገር ነው የምንመለከተው። ከሶስተኛው ዙር ክርክር በኋላ ሶፋር እንደገና የመናገር እድል ሳይገጥመው ክርክሩ ያቆማል። ሶፋር ሕግና ሥርዓት አክባሪ መሆኑን ቀደም ብለን አይተናል። በእርሱ እምነት እግዚአብሔር አንድም እንኳን ዝንፍ ሳይል በሕግና በሥርዓት ነው የሚሠራው። በዘመናችን አስተሳሰብ አንጻር ስንመለከተው ደግሞ ሶፋር የሳይንስ ዕውቀት ዝንባሌ ወይም ሳይንቲስት ለመሆን ዝንባሌ ነበረው ማለት የሚቻል ይመስለኛል። ለእርሱ ሕይወት ማለት የስሌት ውጤት ነው። ነገሮችም ከዓለም መፈጠር ጀምሮ በነበረው ሁኔታቸው እስከ ዘላለም ይቀጥላሉ። በአሁኑ ጊዜ ክርክሩን ትንሽ መረር ባለ ሁኔታ ሲቀጥል እንመለከታለን። አባባሉ ኃይለ ቃል የተሞላበት ቢሆንም በይዘት ግን ከበፊቱ በባሰ ሁኔታ ገለባ ሆኖበታል። ምናልባትም ከዚህ በኋላ ለመናገር እድል እንደማይኖረው በመረዳቱ ይመስላል ንግግሩ ጠንከር ያለና የሚቆጠቁጥ እንዲሆን የሚፈልገው። ምንም እንኳ ፍሬ ባይገኝበትም መናገር አለብኝ የሚለውን ሁሉ ከመናገር ወደ ኋላ አላለም። በእድሜ ትልቅ ሰው ስለሆነ ሁሉንም የሚያውቅ መስሎታል። አሁንም ቢሆን ለእርሱ ኢዮብ ኃጢአተኛ ነው። ኃጢአተኛ ደግሞ የእጁን ማግኘት አለበት። በንግግሩ ውስጥ የሚያሰምርበትም ይህንኑ ጉዳይ ነው። ከቁጥር 1 እስከ 3 ያለውን ተመልክተን የዛሬውን ትምህርታችንን እንቋጫለን። እንዲህ ይላል፣ ናዕማታዊው ሶፋር መለሰ እንዲህም አለ፣ ስለዚህ በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ፣ የማስተዋሌም መንፈስ ይመልስልኛል ይላል። ልክ በምርጫ ማሸነፍ እንደሚወዳደር የፖለቲካ ሰው ይናገራል። ለጥያቄዎች ሁሉ መልስ ያለው ሰው አድርጎ ነው ራሱን ያቀረበው። ይሁን እንጂ ከበፊቱ የተለየ ምንም አዲስ ሐሳብ አያቀርብም። ጊዜ የማይሽረው ዘመን የማይለውጠው እውነት እንዳለው ይናገራል። ምን ይሆን? እስቲ ይህንን እግዚአብሔር ወዶና ፈቅዶ በሚቀጥለው ጊዜ ትምህርታችን ቢያደርሰን አብረን አንድ ላይ እንመለከታለን። ለዛሬው እንግዲህ ያለን ትምህርታችን እዚህ ላይ ያበቃል። እግዚአብሔር ለእኔም ለእናንተም ቢሆን ቃል ነበረው። በዚህች ሰዓት ውስጥ እግዚአብሔር ብዙ ነገርን አስተምሮናል፣ ብዙ ነገርንም ደግሞ አሳይቶናል። እንደ ሰማን ለመኖርና ፈቃዱን የምናገለግል ባሪያዎቹ እርሱ ያድርገን እያልን በቴክኒኩ በኩል ያገለገለን ወንድማችን አለማየው፣ በትምህርቱ በኩል እስካሁን ከእናንተ ጋር የቆየሁትን ያበበ ነበርኩኝ። አንድ ላይ እንሰናበታችኋለን። ሰላሙን